The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መጋቢት 2013 ዓመተ ምህረት ዝግጅታችን ጀመረ። በትላንትናው ዕለት በመቀሌ ከተማ 60 የሚሆኑ የተለያዩ ሀገራት አምባሳደሮችና መልእክተኞች ከትግራይ ክልል ጊዜያዊ አስተዳደር ጋር ተወያዩ። በከተማው አድማ ነበር ተብሏል። የዩናይትድ ስቴትስ መንግስት በኢትዮጵያ የትግራይ ክልል ውስጥ ተከስቷል ያለውን አሳሳቢ የሰብአዊ መብቶችና ሰብአዊ አገልግሎቶች ሁኔታ ጠቅሶ የያዘው ወቅታዊ አቋም ትክክለኛ ባልሆኑ መረጃዎች ላይ የተመረኮዘ መሆኑን የገለጹ ትውልደ ኢትዮጵያውያን ትላንት በዋሽንግተን ዲሲ ሰላማዊ ሰልፍ አካሂደዋል። በካናዳ የተካሄደውን ሰልፍ ጨምሮ ዘገባ እናስደምጣችኋለን። በኦሮሚያ ክልል ሆሮ ጉድሩ ወለጋ በተለያዩ ወረዳዎች በታጣቂዎች በተከፈተ ጥቃት ሰላማዊ ሰዎች መገደላቸውን ነዋሪዎች ተናገሩ። 42 ሰዎች መገደላቸውን ደግሞ የኦሮሚያ ፖሊስ አረጋግጧል። ዘገባ አለን። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ስለኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ንዑስ ኮሚቴ ሊቀመንበር ካረን ባስ በኢትዮጵያ የትግራይ ክልል ይፈጸማሉ የተባሉት የሰብአዊ መብት ጥሰቶችና የጭካኔ አድራጎቶች በእጅጉ አሳስቦናል ሲሉ ገለጹ። በሪፖርቶች መሰረት በክልሉ በኢትዮጵያ መንግስትና በትግራይ ነጻ አውጪ ግንባር መካከል ጭቅጭቁ ተጋግሎ ባስከተለው ግጭት ሳቢያ በብዙ ሺዎች የሚቆጠሩ ሲቪሎች ላይ ግድያ፣ አስገድዶ መድፈር ወይም ሌላ አካላዊ ጥቃት ተፈጽሟል ብለዋል የዩናይትድ ስቴትስ ምክር ቤት አባሏ ካረን ባስ። በሀገሪቱ ብሔረሰብን መሰረት ያደረጉ ጥቃቶች ተባብሰዋል ያሉት ካረን ባስ ሰዎች ያለ ፍርድ ይገደላሉ፣ ወሲባዊ ጥቃት ይፈጸማል፣ ንብረት ይዘረፋል፣ የጅምላ ግድያ ይፈጸማል ብለዋል። ለትግራይ ክልል የሰብአዊ ረድኤት ተደራሽነቱም መደነቃቀፉ እንደቀጠለ ነው ሲሉ አክለዋል። ከኢትዮጵያ መንግስት ባለስልጣናት ጋር መነጋገራቸውን የገለጹት የምክር ቤት አባሏ ግጭቶቹ በአስቸኳይ እንዲገቱና ተፈጽመዋል በተባሉ ድርጊቶች ዙሪያ ነጻ ዓለም አቀፍ ማጣራት እንዲከፈት አጥብቄ አሳስቢያቸዋለሁ ብለዋል። የህወሓት ኃይሎችና የኢትዮጵያ መንግስት ኃይሎች ግጭቶቹን በአስቸኳይ አቁመው ብሔራዊ ውይይት መከፈት አለበት ሲሉ ያሳሰቡት ካረን ባስ አጣዳፊ እርምጃዎች ካልተወሰዱ በስተቀር ቀውሱ እየተባባሰ ነው የሚሄደው ሲሉ ተናግረዋል። ከሌሎች የምክር ቤት ባልደረቦቻቸው ጋር ሆነው የውሳኔ ሐሳብ ለማቅረብ እየተዘጋጁ መሆናቸውንም ነው አክለው ያስታወቁት። የሚያቀርቡት ውሳኔ በሀገሪቱ ብሔርና ሃይማኖት ተኮር ጥቃቶችና የንብረት ማውደም ተግባር እየተፈጸመ መሆኑን ከግንዛቤ አስገብቶ አድራጎቶቹን የሚያወግዝ ይሆናል ሲሉ ዘርዝረዋል። በጸጥታ ኃይሎች ሰላማዊ ተቃዋሚዎች ላይ ከልክ ያለፈ ኃይል መጠቀምን፣ የጋዜጠኞችና የሰላማዊ ተቃዋሚዎች መታሰርን እንዲሁም በአገር ውስጥና በውጭ ባሉ ግለሰቦችና ቡድኖች በኩል በሚሰራጭ የጥላቻ ንግግርና የሐሰት መረጃ ምክንያት የሚቀጣጠለውን የጎሳና የፖለቲካ ሁከት የሚያወግዝ ውሳኔ ይሆናል የምናቀርበው ብለዋል ካረን ባስ። በሌላ በኩል እዚህ ዩናይትድ ስቴትስ እና ካናዳ በትናንትናው ዕለት ሰልፍ ያደረጉ ኢትዮጵያውያን ትውልደ ኢትዮጵያና ኤርትራውያን የዩናይትድ ስቴትስ መንግስትና ዓለም አቀፉ ማህበረሰብ እያንጸባረቁ ያሉት አቋም በህወሓትና በደጋፊዎቹ በተቀናጀ መንገድ በሚሰራጭ የተሳሳተ መረጃ ላይ የተመረኮዘ ነው በማለት አሳስበው ዩናይትድ ስቴትስና ዓለም አቀፉ ማህበረሰብ ከኢትዮጵያ ጋር ገንቢ በሆነ መንገድ እንዲሰሩ እንጠይቃለን ብለዋል። ከዜና በኋላ ዘገባዎች ይኖሩናል። በዩናይትድ ስቴትስ የኢትዮጵያ ኤምባሲ ከፍተኛ ዲፕሎማት የነበሩት አቶ ብርሃነ ኪዳነ ማርያም በትናንትናው ዕለት ስራቸውን በፈቃዳቸው መልቀቃቸው ተነገረ። ለቀቁበት ምክንያት በትግራይ ክልል የቀጠለው ግጭት መሆኑን መጥቀሳቸውን አጃንስ ፍራንስ ፕሬስ ዘግቧል። በዋሽንግተን የኢትዮጵያ ሚሽን ምክትል ኃላፊ የነበሩት አቶ ብርሃነ ባወጡት ግልጽ ደብዳቤ ስራዬን የምለቀው በትግራይ እየተፈጸመ ያለውን የዘር ማጥፋት ሲሉ የጠሩትን ጦርነት እንዲሁም መንግስት በተቀረውም የኢትዮጵያ አካባቢ የሚያደርሰውን ጭቆናና ውድመት በመቃወም ነው ማለታቸውን ዘገባው ጨምሮ ጠቅሷል። በህወሓት ማዕከላዊ ኮሚቴ አባል የነበሩት አቶ ብርሃነ ኪዳነ ማርያም ከሶስት ዓመታት ገደማ በፊት እንደ አውሮፓውያን በ2018 ዓ.ም እንደተባረሩ ዘገባው ጨምሮ አትቷል። የኦሮሚያ ቱሪዝም ኮሚሽን የክልሉን የቱሪዝም መስህቦች የሚያስተዋውቅ 5000 ሰዎች የሚሳተፉበት ታላቅ ሩጫ እንደሚያዘጋጅ አስታውቋል። ሙክታር ጀማል ዝርዝሩን ይዟል።
የኦሮሚያ ቱሪዝም ኮሚሽን ከፊታችን እሁድ መጋቢት 5/2013 ባሌ ሮቤ ከተማ ውስጥ ሊያካሂድ ያቀደው ታላቁ ሩጫ በጎባና ሮቤ መካከል 5 ኪሎ ሜትር የሚሸፍም መሆኑ ተገልጿል። ዝግጅቱ የአካባቢውን የቱሪዝም መስህቦች ለማስተዋወቅና የስፖርት ቱሪዝምን ለማስፋፋት ከፍተኛ ሚና እንዳለው የኦሮሚያ ቱሪዝም ኮሚሽን የግብይትና የማስተዋወቂያ ዳይሬክተር አቶ ኢፈባስ አብዱል ወሃብ ለቪኦኤ ገልጸዋል።
ይህን ውድድር ልናዘጋጅ ያሰብንበት ምክንያት ባሌ በተፈጥሮ ሀብት በጣም የታደለች ኦሮሚያ ካላት ዞኖች በላይ ብዙ ድንቅ የሆኑ የተፈጥሮ መስህብ ያላት ዞኖች በአንድ ፓርክ ውስጥ የተለያዩ አይነት ዓለማት ዋን ፓርክ ሜኒ ወርልድ እንደሚሉ የተለያየ አይነት መስህቦች ላላት ነው ባሌን በስፖርት ቱሪዝሙ ለማስተዋወቅ ያቀድ ነው።
ተመሳሳይ ዝግጅቶች በቀጣይነት የተለያዩ ቦታዎች ላይ እንደሚከናወኑና ለተወዳዳሪዎችም ማበረታቻ የሚሆን ሽልማት እንደሚሰጥ አቶ ኢፈባስ ተናግረዋል። የኦሮሚያ ቱሪዝም ኮሚሽን ከተቋቋመ 7 ወሩ ሲሆን የክልሉን የቱሪዝም መስህቦች እያስተዋወቀ በመጪዎቹ 5 ዓመታት ውስጥ ለ500,000 ሰዎች የሥራ ዕድሎች ለመፍጠር አቅዶ እየሠራ መሆኑን ዳይሬክተሩ አስታውቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ከእስላማዊ መንግስት ብሎ ራሱን ከሚጠራው ቡድን ጋር ግንኙነት አላቸው ተብለው የተወነጀሉ በኮንጎ ዲሞክራሲያዊት ሪፑብሊክና በሞዛምቢክ የሚንቀሳቀሱ 2 ጽንፈኛ እስላማዊ ቡድኖችን በባዕድ ሽብርተኛ ቡድንነት ፈርጃለች። የኮንጎ የተባበሩት ዲሞክራሲያዊ ኃይሎችና መሪው ሴካ ሙሳ እንዲሁም የሞዛምቢኩ አሁሉ ሱና ዋጃማ እንዲሁም የቡድኑ መሪ አቡ ያሲር ሐሰን በዓለም አቀፍ ሽብርተኝነት ልዩ መዝገብ ውስጥ ፈረጃቸዋለች። ወደ ኮቪድ-19 ዜናዎች ስናልፍ የዓለም የጤና ድርጅት የኮቪድ-19 ወረርሽኝን ዓለም አቀፍ ወረርሽኝ ብሎ በይፋ ያወጀበት 1ኛ ዓመት እየታሰበ ባለበት በዚህ ወቅት የወጣ አንድ አዲስ ጥናት መጀመሪያ ላይ ብሪታንያ ውስጥ የተከሰተው ልውጡ የኮሮና ቫይረስ ዝርያ አይነት ቀደሙት ይበልጥ ለሞት የሚዳርግ እንደሆነ ገልጿል። ብሪታንያ የሕክምና ጆርናል ላይ የታተመው ይህ ጥናት እንደሚያሳየው B117 የሚባለው ይህ የቫይረሱ ዝርያ ያገኛቸው ሰዎች ከሌሎቹ የቫይረሱ አይነቶች ጋር በንጽጽር ከ30-100% በሚደርስ መጠን ከፍ ያለ በበሽታው የመሞት አደጋ ሊያገኛቸው እንደሚችል ነው ያመለከተው። ይህ የቫይረስ አይነት በመስከረም ወር መጀመሪያ ደቡባዊ ብሪታንያ ውስጥ ከታየ በኋላ በአሁኑ ሰዓት ከመቶ ወደሚበልጡ ሀገሮች ተዛምቷል። ይህ በዚህ እንዳለ በርካታ የዓለም ሀገሮች ለሕዝባቸው የኮቪድ-19 ክትባትን ለማዳረስ እየተፍጨረጨሩ ባሉበት በዚህ ወቅት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ጆንሰን ኤን ጆንሰን የሚባለው የአሜሪካ ኩባንያ ከሚያመርተው ባለ አንድ ጊዜ መርፌው የኮቪድ ክትባት ከራሳችን የሚተርፈን ካለ ለዓለም እናካፍላለን ወይም እናጋራለን ሲሉ ቃል ገብተዋል። በሌላ ዜና የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ያስተዳደራቸውን የመጀመሪያ 100 ቀናት ባጋመሱበት በአሁኑ ወቅት በትናንትናው ዕለት አብይ የሆነ ምክር ቤታዊ ድል አስመዝግበዋል። 1.9 ትሪሊዮን ዶላሩ የኮቪድ-19 ማገገሚያ ድጋፍ እቅዳቸውን የተመለከተው ህግ በዩናይትድ ስቴትስ ምክር ቤት አልፎላቸዋል። ህጉ ለመጀመሪያው ያስተዳደራቸው 100 ቀናት ከቀረጿቸው አብይ የፖሊሲ ክንዋኔዎች አንዱ እንደነበረ ይታወሳል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መጋቢት 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በትላንትናው ዕለት በመቀሌ ከተማ 60 የሚሆኑ የተለያዩ ሀገራት አምባሳደሮችና መልእክተኞች ከትግራይ ክልል ጊዜያዊ አስተዳደር ጋር ተወያዩ። አምባሳደሮቹና መልእክተኞቹ ወደ ከተማዋ በገቡበት ጊዜ ትግራይ አሁንም ችግር ውስጥ ትገኛለች በሚል ተቃውሞ የንግድ ሱቆቹን የመዝጋትና ትራንስፖርት የማቋረጥ አድማ ተካሂዷል። ሙልጌታ ጽባሃ ዝርዝሩን ከመቀሌ አድርሶናል።
እንደገለጹት አውሮፓ ሀገራት 20 አምባሳደሮችና ልዩ መልእክተኞች ጨምሮ 60 የሚሆኑ ሀገራት አምባሳደሮችና መልእክተኞች ትናንትና ወደ መቀለ ከተማ መምጣታቸው ገልጸዋል። የአሜሪካ አዲሱ አምባሳደር በኢትዮጵያ ግሪታ ፋሲን ከአምባሳደሮች ጋር የመጀመሪያ ጉብኝት አድርጓል። በመቀለ ከተማ ከክልሉ ጊዜያዊ አስተዳደር አካላት ጋር ውይይት መካሄዱም ተነግሯል። በውይይቱ በክልሉ በጦርነት ምክንያት ጉዳት ገለጻ መደረጉ ወይዘሮ ፍሬነሽ ገልጸዋል። የህዝብ መፈናቀል በመሰረተ ልማት የደረሰው ውድመትና የአንድም በጠፋ ችግር አስመልክቶ ገለጻ ተደርጓል ብለዋል። ወይዘሮችን ከአምባሳደሮቹ በክልሉ ያለውን የሰብአዊ እርዳታና ተደራሽነት እንዲሁም ፍትሐዊነት አስመልክቶ ጥያቄ መነሳቱ የገለጹት ኃላፊዋም በክልሉ ሰብአዊ እርዳታ ለማዳረስ ጥረት እየተደረገ መሆኑ ተነግሯቸዋል ብለዋል። ሌላው በመድረኩ የተነሳው በክልሉ የሚካሄዱ ውጊያዎች እንዳሉ እንሰማለን፣ ለምን ችግሮቻችሁ በሰላም አትፈቱም የሚል ከደቡብ ሱዳን ተወካይ የተነሳ ጥያቄ እንደነበረ የገለጹት ወይዘሮ ፌነሽ ሌተናንት ጀነራል ዮሐንስ ገብረ መስቀል የተሰጠው መልስ ደግሞ አሁን ለደረሰው ችግር ተጠያቂ መሆን የሚገባው አካል ተጠያቂ በማድረግ ለህዝባችን ስንል የሰላም አማራጭ ለመጠቀም ዝግጁ ነን ማለታቸው ተናግረዋል። አምባሳደሮቹና ልዩ መልእክተኞቹ በመቀለ ከተማ ሰዓታት ከቆዩ በኋላ ወደ አዲስ አበባ ተመልሰዋል። የአምባሳደሮቹና መልእክተኞቹ መምጣት ተከትሎም በመቀለ ከተማ የስራ ማቆም አድማ ትናንት ተካሂዶ ነበር። ተቃውሞ በትግራይ ሚዲያ ሀውስ በተሰራጨው መልእክት እንዲሁም በጽሁፍ መልእክት የንግድ ተቋማት እንዲዘጉ፣ ትራንስፖርትን እንዲቆም በቀረበው ጥሪ መሰረት ነው እየተካሄደው። የገቡት እንግዶች ክልሉ ወደ መደበኛ ሁኔታ ተመልሷል ተብለው የሚነገረው ትክክል አይደለም፣ አሁንም መፍትሄ ያስፈልገናል የሚል ሀሳብ እንዲረዱት ለማድረግ ተካሂደዋል ተብሏል። በዚህም በትናንትናው ዕለት በመቀለ ከተማ የንግድ ተቋማት፣ አገልግሎት ሰጪዎች፣ ባንኮች የተዘጉ ሲሆን የግልና የመንግስት ተቋም ሰራተኞችም ስራ ያልገቡ ተመልክቻለሁ። የትራንስፖርት አገልግሎትም ቆሞ ነበር። ይህንን ተከትሎ በከተማዋ ብዙ የንግድ ተቋማት ታሽጓል የሚል ወረቀት ተለጥፎባቸው ተመልክቻለሁ። በተመሳሳይ በዛሬው ዕለትም በአክሱም ከተማ አምባሳደሮቹ ይገባሉ ተብሎ በመነገሩ ከቤት ያለመውጣትና የንግድ ተቋማት የመዝጋት ተቃውሞ በዛሬ ዕለት ተካሂዷል። አምባሳደሮች ግን ወደ ከተማ እንዳልተጓዙ ያገኘሁት መረጃ ያመለክታል። ተቃውሞ አስመልክቶ ለወይዘሮ ኢትኔሽ ጠይቄያቸው ህዝባችን ችግር ውስጥ ያለ ወደ መረጋጋትና ወደ መደበኛ ስራ ለመመለስ ጥረት እየተደረገ ስራ ማቆም ችግር ያባብሳል እንጂ ይፈተዋል ብለን አናምንም ብለዋል። ጥያቄን ስራ እየሰራ ማቅረብ ነው ለህዝባችን የሚያዋጣው ብለዋል። የመቀለ ከተማ በዛሬ ሁለት መደበኛ እንቅስቃሴ የተጀመረ ሲሆን ታሽጓል ተብሎ የተለጠፈባቸው የንግድ ተቋማት አስመልክቶ ለወይዘሮ ኢትኔሽ ምክንያቱን ጠይቄያቸው እሳቸውም የታሸጉ ተቋማት ማየታቸው ገልጸው ነገር ግን ዝርዝር መረጃ ስለ ጉዳዩ የለኝም በማለት ምላሽ ሰጥቷል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ሙልጌታን እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የዩናይትድ ስቴትስ መንግስት በኢትዮጵያ ትግራይ ክልል ውስጥ ተከስቷል ያለውን አሳሳቢ የሰብአዊ መብቶችና ሰብአዊ አገልግሎቶች ሁኔታ ጠቅሶ የያዘው ወቅታዊ አቋም ትክክለኛ ባልሆኑ መረጃዎች ላይ የተመረኮዘ መሆኑን የገለጹ ኢትዮጵያውያንና ትውልደ ኢትዮጵያ እንዲሁም ኤርትራውያን በዋሽንግተን ዲሲ ሰላማዊ ሰልፍ አድርገዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ከሰሞኑ ከጠቅላይ ሚኒስትር አብይ ጋር ባደረጉት የስልክ ውይይት እሳቸው የውጭ ኃይሎች ያሏቸው የአማራ ክልል የጸጥታ ኃይሎችና የኤርትራ ወታደሮች ከትግራይ ክልል ቦታዎች እንዲወጡ ማሳሰባቸው ይታወሳል። ዝርዝሩን ሀብታሙ ስዩም ያሰማናል።
USA encourage democracy. Encourage democracy.
በዋሽንግተን ዲሲ አቆጣጠር ማለዳ ጀምሮ ነበረ አረንጓዴ ቢጫ ቀይ ሰንደቅ ዓላማ ያዙና የተለያዩ መፈክሮችን ያነገቡ ሰላማዊ ሰልፈኞች ከአሜሪካ ውጭ ጉዳይ መስሪያ ቤት ፊት ለፊት መሰብሰብ የጀመሩት። በሺዎች ከሚገመቱት ትውልደ ኢትዮጵያውያን በተጨማሪ በመቶዎች የሚቆጠሩ ትውልደ ኤርትራውያንም የሀገራቸውን ሰንደቅ ይዘው የተለያዩ መፈክሮችን አንግበው በሰልፉ ላይ ተሳትፈዋል። የአሜሪካ ድምፅ ያናገራቸው እንደገለጹልን የሰልፉ ዋና ዓላማ ዩናይትድ ስቴትስ ኢትዮጵያን በተመለከተ የያዘችው ወቅታዊ አቋም የተሳሳተ መሆኑን መጠቆም መቃወምም ነው። ከኦክላንድ ካሊፎርኒያ የመጣው ቢንያም ጌታቸው በሰልፉ ላይ ካገኘኋቸው ወጣት አስተባባሪዎች መካከል አንዱ ነው። ኢትዮጵያ መንግስት በትግራይ ክልል ውስጥ የተሳካ የህግ ማስከበር ስራን በሰራ ማግስት በአሰተኛ መረጃ ላይ የተመሰረተ የሀገርን ስም የሚያጠለሽ እንቅስቃሴ መኖሩን የሚናገረው ቢንያም ይህንን ተከትሎ ዩናይትድ ስቴትስ የያዘችው አቋም ተገቢ ያለመሆኑን ይገልጻል።
አሜሪካ መግለጫ ብዙን ኢትዮጵያዊን ያሳዘነውና ያስቆጣው ህግ ከማስከበር ዘመቻ በኋላ ስፍራውን በሰላም ለመቆጣጠርና ለመምራት እየተደረገ ባለ ሰዓት በአሁኑ ሰዓት ጣልቃ ገብተው እዛ ያሉትንም ሰራዊቶች እንዲወጡ በተለይ ደግሞ የአማራ ልዩ ኃይል ይውጣ የሚል በሀገራችን ኢትዮጵያ ሉዓላዊነቷን የጠበቀች ሀገር ናት። እንዲህ አይነት መግለጫ ትክክል አይደለም እና አሁንም እኛ የአሜሪካ መንግስትም ሆነ ሌላ የዓለም ሀገራት ይህን ነገር እንዲረዱ እውነታው እንዲረዱ ኢትዮጵያ ሀገራችን የሰላም፣ የፍቅር፣ የደስታ ወደፊት አብረን የምንኖርባት ሁሉንም አቅፋ የምትኖር ራሷን ማስተዳደር የምትችል ትልቅ አገር ናት ኢትዮጵያ። ስለዚህ ይህን እንዲታወቅልን ነው ዛሬ በዚህ ብዙ ሰው ከተለያየ ቦታ የመጣው።
ሌላው በሰልፉ ላይ መፈክሮችን ሲያስተጋባ ያገኘ ነው መኮንን ጌታቸው በበኩሉ በኢትዮጵያ ላይ ተነስተዋል የሚለው የሐሰት ዘመቻ ይቆም ዘንድ ተቃውሞን ማስተጋባት አንደኛው የሰልፉ ዓላማ እንደሆነ ይጠቁማል።
ያው የዛሬው ሰልፍ የተጠራበት ዋናው ምክንያት ሰሞኑን በተለያየ ሶሻል ሚዲያም ኢቨን በነ ሲኤንኤንም በትልልቅ ሚዲያዎችም እንደገና ደግሞ በምዕራባውያንም እየተራገበ ያለውን ሐሰት ለማፍረስ እኛ ኢትዮጵያውያን ከጁንታው ቲፒኤልኤፍ ውድቀት በኋላ ሀገራችን ወደሚቀጥለው ምዕራፍ ትራመዳለች ብለን ስንጠብቅ በዚህ በምንኖርበት በዳያስፖራ ከፍተኛ የሆነ በገንዘብ የታገዘ የሐሰት ዘመቻ በሀገራችን ላይ ከፍቷል እና በጠቅላላ በዓለም ዙሪያ ያለን ኢትዮጵያውያኖች ይህንን ነገር ተመልክተን ኢናፍ ኢዝ ኢናፍ የምንልበት ሰልፍ ነው።
ከዩናይትድ ስቴትስ መንግስት ማሳሰቢያ በፊት አምነስቲ ኢንተርናሽናል እንዲሁም የኢትዮጵያ ሰብአዊ መብት ኮሚሽንን የመሰሉ ተቋማት በትግራይ ክልል ውስጥ እየደረሱ ናቸው ስለሚባሉ የሰብአዊ መብት ረገጣዎች መግለጫዎችን ማውጣታቸው ይታወሳል። በሰልፉ ላይ ያገኘሁት ቢንያም ጌታቸው ሰልፉ ደረሱ የሚባሉ በደሎችን ላለማመን የሚከናወን ሳይሆን በተሳሳተ መንገድ በመሰራጨት ላይ ያሉ መረጃዎችን የመቃወም ዓላማ እንዳለው ያስረዳል።
አዎ፣ በነገራችን ላይ በዛ ስፍራ የተለያዩ በደሎች አልተፈጸሙም ብለን አናምንም እኛም ሊፈጸም ይችላል። ወንጀሎች ተፈጽመው ሊሆን ይችላል። ይህ ደግሞ ጦርነት ነው፣ ብዙዎችን ይጎዳል እንደሚታወቀው። ስለዚህ በጣም መናገር የምፈልገው ነገር አሁንም ማንኛውንም ሴቶች ተደፈሩ የተባለውን ነገር ይህንን ወንጀል የሰሩ ሰዎች ካሉ በሕግ ይጠየቃሉ። መከላከያ ሰራዊታችንም ይህን ነው ያሳወቀው።
ሰብአዊ ድጋፍ ለክልሉ ነዋሪዎች ሊዳረስ እንደሚገባም
የትግራይ ሕዝብ ሕዝባችን ነው። እኛ በሰላም አብረን በፍቅር መኖር ነው የምንፈልገው። የኢትዮጵያ መንግስት በሚችለው ሁሉ አቅም በዛ ስፍራ ሰብአዊ እርዳታ እያደረገ ነው ያለው። የኢትዮጵያ ህዝብ በተቻለው መጠን ያን ትግራይን ለማቋቋም ከፍተኛ እርዳታ እያደረግን ያለ ነው። ስለዚህ የትግራይ ህዝብ አሁንም ህዝባችን ነው። ስለዚህ ሚስሊድ የሚደረጉ ኢንፎርሜሽኖች በፍጹም መቆም አለባቸው እና ይህንን ማስተላለፍ ፈልጋለሁ። አሁንም መንግስታችን የሚያደርገውን እርዳታ በትግራይ እንዲሁም የኢትዮጵያ ህዝብ እንዲተባበር በዚሁ መጠየቅ እፈልጋለሁ። ራችን ላይ የኤርትራ ወታደሮች በዛ ስፍራ አሉ ከተባለም እኛም እንደ አንድ ዜጋ እንደ ኢትዮጵያዊ የኤርትራ ወታደሮች ከዛ ስፍራ እንዲወጡ እንጠይቃለን። ምክንያቱም አሁንም መናገር መፈልገው ነገር ኢትዮጵያ ለዋላዊነቷን የጠበቀች ትልቅ አገር ናት። ይህም ደግሞ በሕግ ተጣርቶ የተፈጸመ ነገር ካለ የኢትዮጵያ መንግስት እናሳውቃለን ብሏል። አሁንም ትግራይ ሀገራችን ናት፣ የትግራይ ህዝባችን ነው፣ ኢትዮጵያ ለዘላለም ትኖር።
መኮንን ጌታቸው በበኩሉ በትግራይ ክልል ውስጥ ለሚኖሩ ህዝቦች ሰብአዊ ድጋፎችን የማዳረስ እንቅስቃሴ መኖሩንና ሊስፋፋም እንደሚገባ ጠቁሞ እንቅስቃሴው ግን ለህግ ሊቀርቡ የሚገቡ የቀድሞ የህወሓት ባለስልጣናትን ሊጠቅም በሚችል መንገድ ሊከናወን እንደማይገባ ይሟገታል።
የትግራይ ህዝብ ሁላችንም እንደምናውቀው ውሃ የሌለው ህዝብ፣ ከኩሬ ሄዶ የሚቀዳ ህዝብ ነው። በጣም የተቸገረ ህዝብ ነው። በሴፍቲኔት ብለው ሲመግቡት የነበረው መንገዶች አልተሰሩለትም። የትግራይ ምስኪኑን ገበሬ ለማግኘት የተሰራ ኢንፍራስትራክቸር የለም እና ቲፒኤልኤፍ ሲያወናብድ ነው የኖረው በ27 ዓመት ውስጥ። አሁን ግን መንግስት እንደገና ከስክራች ተነሱ ከረጂ ድርጅቶች ጋር ነው፣ ከዓለም አቀፍ ወርልድ ፉድ ኦርጋናይዜሽን አሁን ባለፈው ገብቶ ለትግራይ ህዝብ ምግብ የሚሆን እህል ደሊቨር እያደረገ ነው ያለው። ነገር ግን የቲፒኤልኤፍ ሰዎችን በድብቅ እንዲያወጡ አንፈቅድም። ህዝቡም አይፈቅድም፣ መንግስትም አይፈቅድም። የቲፒኤልኤፍ መሪዎች የነበሩ ሀገራችንን በ27 ዓመት ውስጥ ረግጠው ህዝባችንን ከሰው በታች አዋርደው ሲገዙ የነበሩ ገዢዎች ዛሬ ለፍርድ መቅረብ አለባቸው።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን የካቲት 2/2021 እንደ አውሮፓውያን አቆጣጠር ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት የስልክ ንግግር ላይ እንዲሁም በተባበሩት መንግስታት ድርጅት የሀገሪቱ ቋሚ ወኪል ቶማስ ግሪንፊልድ የካቲት 4/2021 ዓ.ም በነበረው የጸጥታው ምክር ቤት ስብሰባ ላይ በትግራይ ክልል እየደረሰ ያለው ሰብአዊ ጥፋት አሳሳቢ መሆኑን መጠቆማቸው ይታወሳል። በዚያ ያለው ጦርነት በአስቸኳይ እንዲቆም ከማሳሰብ በተጨማሪ የውጭ ኃይሎች ያለዋቸው የአማራ ክልል ኃይሎችና የኤርትራ ወታደሮች ከትግራይ ክልል እንዲወጡም አሳስበዋል። ትናንት ሰላማዊ ሰልፈኞች ባሰሟቸው መፈክሮች ይህንን የአሜሪካን ወቅታዊ አቋም ጣልቃ ገብነት፣ የእርስ በርስ ግጭትን የሚያስፋፋ ተግባር ሲሉ አውግዘዋል። ይህ በእንዲህ እንዳለ የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በትናንትናው ዕለት በውጭ ጉዳይ ኮሚቴ ምክር ቤት ስብሰባ ላይ ባሰሙት ማብራሪያ በምዕራብ ትግራይ የዘር ማጥፋት ወንጀል መፈጸሙን አመላክተዋል። ሁኔታውንም ተቀባይነት የሌለው ሲሉ ተደምጠዋል።
The challenge in Ethiopia is very significant and it's one that we're
ኢትዮጵያ ውስጥ ያለው ፈተና በእጅጉ የገዘፈ ነው። በእጅጉ ትኩረታችንን የሰጠነው ጉዳይም ነው። በተለይ ትግራይ ውስጥ እየደረሰ ስላለው የሰብአዊ መብት ጥሰትና ወንጀሎች ተአማኒነት ያላቸው ሪፖርቶችን እያየን ነው። ከኢትዮጵያው ጠቅላይ ሚኒስትር አብይ ጋር በተለያዩ ቀናት በስልክ ተነጋግሬያለሁ። ከሌሎቹ የቀጠናውና የአህጉሪቱ መሪዎች ጋርም አውርቻለሁ። ህዋትን በተመለከተ ጠቅላይ ሚኒስትሩ ያለባቸው አሳሳቢ ጉዳይ በደንብ እረዳዋለሁ። ይሁንና ዛሬ በትግራይ ያለው ሁኔታ ተቀባይነት የሌለውና መቀየር የሚገባው ነገር ነው።
የረድኤት ድርጅት ሰራተኞች ስምሪትን መፍቀድ፣ በክልሉ የሚኖሩ ህዝቦችን ደህንነት ማስጠበቅ ከተጠቆሙት ለውጦች መካከል ይገኙበታል። ወደ ክልሉ ሰላም አስከባሪ ለመላክ ሀሳብ ይኖር እንደው በአፍሪካ ንዑስ ኮሚቴ ሊቀመንበር ኬረን ባዝ የተጠየቁት ብሊንከን የኤርትራና የአማራ ክልል ኃይሎች ከክልሉ ወጥተው የትግራይን ህዝብ ሰብአዊ መብት የማይጥስ በምዕራብ ትግራይ እንዳየነው የዘር ማጽዳት የማይፈጽም ኃይል መተካት አለበት ብለዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን እናመሰግናለን። በካናዳ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያም የዩናይትድ ስቴትስ መንግስትና የተለያዩ ዓለም አቀፍ ተቋማት በሐሰት ፕሮፓጋንዳዎች ተመርተው በኢትዮጵያ ላይ ጫና እያደረጉ ነው ያሉትን በመቃወም ተመሳሳይ ሰልፎችን በበርካታ የካናዳ ከተሞች በትላንትናው ዕለት አካሂደዋል። ትላንት ከቀትር በኋላ ሰልፎቹ በመካሄድ ላይ ሳሉ ሰላማዊ ሰልፎቹን ካስተባበሩት የማህበረሰብ ድርጅቶች የአንዱን ቃል አቀባይ ካሉበት ስፍራ በስልክ አግኝተን አነጋግረናል። አሉላ ከበደ ይዞታል።
ሁሉንም ኢትዮጵያውያን ወንድሞች እህቶቻችንን እንወዳለን። የሐሰት ፕሮፓጋንዳና ውንጀላዎች፣ አሳሳች መረጃዎችን መደገፍ ትታችሁ በእውነተኛ መረጃዎች ላይ የተመሰረተ ግንዛቤ ይኑራችሁ የሚሉ ሀሳቦች የተስተጋቡበትን መልእክት በንባብ በማሰማት ላይ ነበሩ። ከሰልፉ አስተባባሪዎች አንዱን በስልክ አግኝተን ባነጋገርናቸው ወቅት
ሰለሞን ምትኩ እባላለሁ። የኢትዮ ካናዲያን ኔትወርክ አድቮኬሲ ኤንድ ሰፖርት ፐብሊክ ሪሌሽን ነኝ እና ካናዳ ካልጋሪ ውስጥ ደግሞ እያስተባበርኩኝ ነው ያለሁት። ለመጀመሪያ ጊዜ በታሪክ የካናዳ ከተሞች ሁሉ በአንድ ቀን ሰልፍ ያደረጉበት ቀን ነው። አሁን እዚህ የካልጋሪ እና ደግሞ በዙሪያ ያሉ ከተሞች እስከ ብሩክስ እና ሌሎችም ከተማዎች ያሉት ሁሉ ወደዚህ መጥተው የዩኤስ ኮንስሌት ቢሮ አለ እዚህ ከተማ ውስጥ። ለዩኤስ ኮንስሌት በጠዋት ደብዳቤያችንን በክብር አስገብተናል። ደብዳቤያችንን ተቀብለው ጥያቄያችን ምን እንደሆነ በደንብ አስረድተናቸዋል።
ዶክተር ሰለሞን ቀደም ብለው ኢትዮጵያውያን እና ኢትዮጵያውያን ካናዳውያን ተሰባስባችሁ በኢትዮጵያ ጉዳይ ድምጻችሁን እያሰማችሁ መሆኑን ቀደም ሲልም በንባብ ያሰማችሁትን ተከታትለናል። ዛሬ ማለዳ ላይ ለአሜሪካ ቆንስላ በጽሁፍም የቀረበው ይሁን አሁን እናንተ አደባባይ የወጣችሁበትን እስኪ ባጭሩ ይንገሩን። ምንድነው ጥያቄያችሁ? ምን ማድረግ የምትፈልጉት?
ምክንያታችን ምንድነው? ሴክሬታሪ ብሊንከን ፌብሩዋሪ 27 ላይ ያደረጉት ስቴትመንት አለ። እንደገና እሱን ተከትሎ ደግሞ የዩናይትድ ስቴትስ ዩኤን ሪፕሬዘንታቲቭ ያንኑ ስቴትመንት እንደገና በማጠናከር ማርች 4 ላይ የተናገሩት አለ። ይሄ ንግግር በሙሉ የተመሰረተው ከዚህ ሚስ ኢንፎርሜሽን ወይም የሐሰት ፕሮፓጋንዳ ዘመቻ፣ ኃይለኛ ዘመቻ እየተደረገ ነው። የዛን ዘመቻ ስቴትመንት ነው ያነበቡት ሁለቱም። ስለዚህ ከአሜሪካ ጋር ያለን ግንኙነት ጤናማ እንዲሆን ከጥንት ጀምሮ መልካም ግንኙነት እንዳለን እኛ የአሜሪካ ወዳጆች እንደሆነ ነው የምናውቀው። ግን አሜሪካን በዚህ ሰዓት ላይ በዚህ በውሸት ተመስርታ የምታደርጋቸው ስቴትመንቶች፣ የምትወጣቸው አቋሞች፣ እንደገና ዩናይትድ ኔሽን ሴኪሪቲ ካውንስል ማርች 11 ላይ ደግሞ ሊወስኑ ያለው ነገር በጣም በከፍተኛ ሁኔታ ስላሳሰበን ኢትዮጵያ የአሜሪካ ወዳጅ ናት፣ አሜሪካ ከኢትዮጵያ ጋር በትብብር መስራት አለባት ብለን ድምጻችንን ለማሰማት ነው። እኛ ያለነው ካናዳ፣ የካናዳ መንግስት ከኢትዮጵያ ጋር በጣም በጥሩ ሁኔታ ነው እየሰራ ያለው። የአሜሪካም እንደዚህ በትክክል መሬት ላይ ያለውን እውነታ አይተው የትም ቦታ ላይ ያሉ ኢትዮጵያውያን አሁን እኛ ኢትዮጵያውያን ትግራይን ሪቢልድ ለማድረግ እየተረባረብን ነው ያለ ነው። የሰብአዊ ድጋፎችን በሙሉ እያሰባሰብን ወደ አገር ቤት እየላክንን ያለ ነው እና መንግስት ከ70% በላይ ድጋፍ እያደረገ ነው ያለው በሌለው በጀቱ ላይ እና እዛ ላይ እንዲረዱን ነው የምንፈልገው። ስለዚህ ይህንን እኛ ያልጀመርነውን ተገደን የገባንበትን የህግ ማስከበርን ሂደት ገብቷቸው ተረድተውን የዚህ የሰብአዊ መብቱ ላይ እንዲረዱን ነው እየጠየቅናቸው ያለ ነው።
ቀደም ብለው እንደገለጹት ተቃውሟችሁን እያሰማችሁ ያላችሁት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ብሊንከንም ሆኑ ሌሎች በተባበሩት መንግስታት የተለያዩ ተቋማት በትግራይ ጦርነቱ በተካሄደበት ወቅትም ሆነ ከዚያ በኋላ ወሲባዊ ጥቃትን ጨምሮ በዜጎች ላይ በደል እየተፈጸመ ነው የሚል ነው ኢትዮጵያን እየከሰሱ ያሉት። እና ቀደም ብለው እንደገለጹልኝ የምትቃወሙት እሱን ነው። ያንንም መሰረት አድርገው እነኚህ መንግስታት የኢትዮጵያ ላይ ጫና እንዲያደርጉ ያደረጋቸው መነሻ የሐሰት ነው እንድትሉ ያበቃችሁ ምንድን ነው? ማን ነው ያን ፕሮፓጋንዳ እያሰራጨ ነው ብላችሁ የምታምኑት?
አሁን እነሱ የሚናገሩትና የህወሓት ደጋፊዎች በዚህ በሶሻል ሚዲያውም በማስ ሚዲያ ላይ ከፍተኛ ዘመቻ ላይ ነው ያሉትና እነሱ የሚናገሩት ስቴትመንትና የዩናይትድ ስቴትስም ደግሞ በተለያዩ ያሉ ደረጃዎች የሚናገሯቸው አቋሞች አንድ አይነት እየሆኑ ነው እና እንደገና ደግሞ አገር ቤት ገብተው ነገሩን በተጨባጭ አይተው አስተያየታቸውን ቢሰጡ የሚሰጡት አስተያየት በፖለቲካ የተቃኘ እንጂ በደንብ በስነስርዓቱ ከሀቅ ጋር በምርምር ተደግፎ የቀረቡ አይደሉም። ስለዚህ እኛ እያደፋፈርናቸው ያለ ነው ኢትዮጵያ በሯን ከፍታለች፣ ለጋዜጠኞችም ለሂማኒቴሪያንም ለሚረዱትም በር ከፍታለች እና ያንን ተጠቅመው አይተው ጀኒውን የሆነ አቋም እንዲወስዱ ነው እያሳሰብን ያለ ነው። አሁን ያለው አቋም በኢትዮጵያውያን ዘንድ የሚደገፍ ተቀበል ነው እንዳልሆነም እንዲረዱልን ነው የፈለግነው። የትግራይ ህዝብ የራሳችን ህዝብ ነው፣ በምንም አይነት እንዲበደል አንፈልግም። የኢትዮጵያ መንግስት ደግሞ ያንን እንደማያደርግ በታሪክ ታይቶም በማይታወቅ መልኩ በዚህ ወቅት ኃላፊነት የሚሰማው አመራር ሆኑን በጣም በርካታ ይዝና ይረዱልንም ከሚለው በስተቀር
መልካም። ቀደም ብለው በካናዳ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሰሜን ኢትዮጵያ ለረሃብ የተጋለጡት ችግር የገጠማቸውን ለመርዳት የተለያዩ ሰብአዊ እርዳታዎችን እየላክን ነው እያሰባሰብን ነው ብለው ነበር። እስካሁን ያደረጋችሁት ነገር ይኖር ይሆን? ባጭሩ ሊነግሩን ይችላሉ?
በጣም ጥሩ አመሰግናለሁ አሉላ። ኢክናስ የሚባለው ኢትዮ ካናዲያን ኔትወርክ ፎር አድቮኬሲ ኤንድ ሰፖርት ይሄ አደጋው ከደረሰ በኋላ የተቋቋመ ድርጅት ነው። ከ3 ሚሊዮን በካናዳ ገንዘብ የሚደርስ የህክምና መገልገያዎች ወደ አገር ቤት ልከናል። ግማሽ ደግሞ በመንገድ ላይ ያሉ አሉ። እንደገና ደግሞ ወገኖች ሁሉ ተረባርበው በአጭር ጊዜ ውስጥ ከ200,000 የካናዳ ብር ወደ ኢትዮጵያ ስንት እንደሚሆን አላውቅም፣ ያን ያህል ሬዛ አድርገን የላክን ነው ያለ ነው። የኢትዮጵያውያን ጉዳይ በተለይ ትግራይ ላይ የደረሰውን ነገር ከልባችን የሚጠፋ አይደለም። ህዝቡ የሚችለውን ያህል የተረባረብን ነው ያለ ነው።
መልካም። ዶክተር ሰለሞን አመሰግናለሁ ለጊዜው። እግዜር ይስጥልኝ።
አሉላ አመሰግናለሁ።
ኢትዮጵያ ዊል ወርክ ኦን ሄር ማተርስ. Ethiopia needs to be respected as a sovereign country.
በሌላ ተያያዥ ዜና የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትላንትናው ዕለት ከዩናይት ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ ፊት ቀርበው ስለ ኢትዮጵያ ጉዳይ በተጠየቁበት ወቅት የዘር ማጽዳት ድርጊት ያሉትን ባወገዙበት ቃል ጠቅላይ ሚኒስትር አብይ የኖቤል ሽልማት የተቀበሉ አነቃቂ መሪ ነበሩ፣ አሁንም በትግራይ ህዝባቸው የሚያስፈልገውንና የሚገባውን ጥበቃ እንዲያገኝ ማረጋገጥ አለባቸው ሲሉ መልሰዋል።
አሉላን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በ2013 ሀገር አቀፍ ምርጫ ለመወዳደር 47 ተፎካካሪ ፓርቲዎች 8209 እጩዎችን ማቅረባቸውንና የእጩዎቹ ምዝገባ መጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ከ100 በላይ በግል የሚወዳደሩ እጩዎችም እንደተመዘገቡ ተገልጿል። በመራጮች ምዝገባ ወቅት ዳግም ምዝገባ እንዳይካሄድ ጥብቅ ስርዓት የተዘረጋ መሆኑንም የቦርዱ ሰብሳቢ ተናግረዋል። መለስካቸው አማሃ ዝርዝር አለው።
በምርጫ 2013 ለመሳተፍ መስፈርቱን አሟልተው የምርጫ መወዳደሪያ ምልክት ወስደው የነበሩት ተፎካካሪ ፓርቲዎች 52 ቢሆኑም በ49 ምልክቶች እንደሚወዳደሩ ሲጠበቅ፣ የእጩዎቹ ምዝገባ ሲጠናቀቅ እጩዎች ያቀረቡት 47 ፓርቲዎች እንደሆኑ ዛሬ የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣው ሰነድ ያመለክታል። በዚህ ሰነድ መሰረት እነዚህ 47 ተፎካካሪ ፓርቲዎች እስካሁን በአጠቃላይ 8209 እጩዎችን አስመዝግበዋል። ከዚህ ውስጥ ከፍተኛውን የእጩዎች ቁጥር ያስመዘገበው ብልጽግና ፓርቲ 2432 ሲሆን በሁለተኛ ደረጃ የሚታየው ኢዜማ ደግሞ 1385 እጩዎችን አስመዝግበዋል። 573 እጩዎችን ያስመዘገበው እናት ፓርቲ በሶስተኝነት እንደሚከተል ሰነዶቹ ያመለክታሉ። ምዝገባው የተከናወነው እንቅፋቶች እያጋጠሙትና እነዚያን እንቅፋቶች በማለፍ እንደሆነም የቦርዱ ሰብሳቢ ብርቱካን ሚደቅሳ ለጋዜጠኞች ማብራሪያ ሰጥተዋል።
ግጭት ነክ የሚባሉ ቦታዎች ወይም አሁን ሳይሆን ቀደም ሲልም ግጭት በማጋጠሙ ምክንያት የተለየ ጥበቃ ሁኔታ የሚጠይቁት የምርጫ ክልሎች ደግሞ የተለየ የጥበቃ ሁኔታ ጠይቀዋል። ያጋጠመን የጸጥታ ችግር የለም በሁሉም የምርጫ ክልሎች ማለት ነው። ግን እነዛ ቦታዎች የተወሰኑ የማጓጓዝ ላይ ተጨማሪ ጊዜ የመፍጀት ለአንዳንድ ጊዜ ደግሞ ለተወዳዳሪዎች አስቸጋሪ ሁኔታ የመፍጠር ችግሮች ነበሩ። እነዚህን በሙሉ ያው እየተጋገዝን ሁሉም ፓርቲዎች ያመጧቸው እጩዎች እንዲመዘገቡ እገዛ ሰጥተን የእጩ ምዝገባው ተጠናቋል ማለት ነው።
ወይዘሪት ብርቱካን የእጩዎች ምዝገባ ቀኖች ከተፈጠሩ ችግሮች አኳያ ጥቂት መራዘም እንደተደረገባቸው አስታውሰው አሁንም ፓርቲዎች ተመሳሳይ ጥያቄ እንደሚያቀርቡ ገልጸዋል። ይሁንና ይህንን ማድረግ እንደማይቻልም አስረድተዋል። ስለሆነም አሁን ይህ ሂደት ተጠናቋል ብለዋል። በ2013 የምርጫ ሂደት አንዱ መወያያ ነጥብ የመራጮች ምዝገባ ጉዳይ መሆኑን በማውሳት ጋዜጠኞች ጥያቄ አቅርበዋል። በተለይም የአዲስ አበባና የድሬዳዋ አስተዳደሮች በተለየ ቀናት ምርጫ ማካሄዳቸው ለመራጮች ዳግም ምዝገባ የተመቸ እንዲሆን ያደርጋልና ዳግም ምዝገባ እንዳይካሄድ ቦርዱ ምን ዋስትና ይሰጣል የሚል ጥያቄ ነበር የቀረበው። የቦርዱ ሰብሳቢ የሁለቱ ከተሞች የምርጫ ጊዜ ለምን እንደተለየ አስረድተው መራጮች ድጋሚ ምዝገባ እንዳያካሄዱ ጥብቅ ስራ መሰራቱን ጠቁመዋል።
የምርጫው እውነተኝነት ማረጋገጫ እነዚህ ሰዎች ሁለት ቦታ እንዳይመዘገቡ አንደኛ መከላከያ መኖር አለበት። ከዛ በኋላ ተመዝግበው እንደሆነ ደግሞ የአካባቢው ሰው እንዲያጋልጣቸው 10 ቀን ሙሉ የመራጮች መዝገብ አደባባይ ላይ እናውላለን። የሰፈሩ ሰው በሙሉ መጥቶ ማየት አለበት። ስንት ነው ቁጥር? መጨረሻው ስንት ነው? እኛ ሰፈር ያለው እዚህ ጋ አላግባብ የተመዘገበው ወይ እዛ ጋር ደግሞ የተመዘገበው የሚለውን እያንዳንዱ ሰው ማየት፣ መገንዘብ፣ ኮንቴስት ማድረግ ይችላል። ጋዜጠኞችም ታዛቢዎችም ይህን እንዲያደርጉ እንፈልጋለን። ከዛ በኋላ ደግሞ ምርጫ ቀን መጥቶ ድምጽ ሲሰጥ እዛ መዝገብ ላይ ያለ ሰውዬ ነው ወይ ተብሎ ከመዝገቡ ጋር ተመሳክሮ ነው። እና ብዙ ኢንቴግሪቲውን ቼክ እና ዳብል ቼክ ማድረግ የሚቻልባቸው መንገዶች አሉ።
ቦርዱ በጽሑፍ ያሰራጨው መረጃ እንደሚያመለክተው 125 እጩዎች በግል የሚወዳደሩ ናቸው። አራት ፓርቲዎች ለክልል ምክር ቤት ብቻ የተወዳደሩ ሲሆን ሁለት ፓርቲዎች ደግሞ ለተወካዮች ምክር ቤት ብቻ የተወዳደሩ ናቸው። የኦሮሞ ፌዴራሊስት ኮንግረስ እና የኦሮሞ ነጻነት ግንባር በዚህ ምርጫ እንደማይሳተፉ ቀደም ሲል ማስታወቃቸው አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ባለፈው እሁድ በሰና ኢሚግሬሽን ፍልሰተኞች ማቆያ በተነሳው አደጋ የሞቱትን መቅበር እንደተከለከሉ የመን የሚገኙ የስደተኞች ተወካይ ተናገሩ። አቶ ታጁ ሸሪፍ የየመን የስደተኞች ተወካይ እንዳሉት አደጋውን ተከትሎ ህይወታቸው ያለፈው ኢትዮጵያውያን ስርዓተ ቀብር እንዲከናወን የሰና ጥበቃ አባላትን ብንጠይቅም ጠባቂዎቹ የተጎጂዎቹን አስክሬን ከልክለውናል ብለዋል። አቶ ታጁ በአደጋው የተጎዱት ቁጥር እስካሁን እንዳልታወቀም አክለው ገልጸዋል። የተባበሩት መንግስታት የፍልሰተኞች ጉዳይ በበኩሉ ተጎጂዎቹን ለመርዳት ተጨማሪ እገዛ ጠይቋል። ገልሞ ዳዊት ዝርዝሩን ያስደምጠናል።
በአደጋው ምክንያት የሞቱት ኢትዮጵያውያን ስደተኞች አስክሬኖች የሰና ጥበቃ አባላት እንደከለከሏቸው የስደተኞቹ ተወካይ አቶ ታጁ ሸሪፍ ለአሜሪካ ድምጽ ተናግረዋል።
ዋተኮዋንቆ አርኪን እንዲሩ ሞቱማ ኩማ ስንዴቱ የሮ ወልቁናም ነሞተን ዱዋን አገታኔ
ከመንግስት ተወካዮች ጋር ስንገናኝ ስለ አደጋው እንዲያጣሩ የሞቱትን ሰዎች እንድንቀብር አስከሬናቸውን እንዲሰጡን ጠይቀን ነበር። እስካሁን መልስ አልሰጡንም። ሰና ያሉ ስደተኞችም አሁን በተባበሩት መንግስታት የስደተኞች ጉዳይ ቅርንጫፍ ቢሮ ሄደው እየጠየቁ ናቸው ብለዋል አቶ ታጁ። አቶ ታጁ ከሰና ጸጥታ አስከባሪዎች ጋር በተገናኙበት ወቅት በአደጋው የሞቱ ሰዎች ስም ዝርዝር ይፋ እንዲደረግ፣ አደጋውን ያደረሱ ሰዎች በቁጥጥር ስር እንዲውሉ፣ በእሳት አደጋው የቆሰሉት ሕክምና እንዲያገኙ ጠይቀው እንደነበረና በ24 ሰዓት ውስጥ መልስ እንደሚሰጧቸው ነግሯቸው የነበረ ቢሆንም እስካሁን መልስ አለማግኘታቸውን ገልጸዋል። ከአራት ወር በፊት ከምስራቅ ሐረርጌ ተነስቶ በቦሳሶ በኩል የመን እንደገባ የሚናገረው አደም ኡስማን በየመን የጸጥታ ኃይሎች ከወር በፊት ተይዞ ወደ ማቆያው እንደመጣ ገልጸው እሁድ ስለነበረው ክስተት እንዲህ ብለዋል። በመጀመሪያ ከታሰርንበት ወደ ውጭ አወጡን። ከዛ የጸጥታ ኃይሎች መጥተው አካባቢውን ከበቡ። በአካባቢው የሰፈረው ኃይል ወዲያው ሁላችንን መደብደብ ጀመረ። ምክንያታቸውም በየመን ውስጥ በህገወጥ እየኖራችሁ ነውና ገንዘብ አምጡ የሚል ነበር። እኛ የለንም ስንል ደበደቡን። በዚህን ጊዜ ህይወቱ ያለፈ ሰውም አለ። ከዛ ወደ የክፍላችን አስገብተው በውጭ ቆለፉብን። ፊቱን የሸፈነ አንድ የጸጥታ ኃይል የእጅ ቦምብ ታስረን ወደ ነበርንበት ወረወረ። ከተወረወረው ቦምብ የተረፉት በነበረው መጸዳጃ ቤት በኩል ሲሮጡ፣ በዚያም ሌላ ቦምብ ተወረወረ። በዚያ ብዙ ሰዎች ህይወታቸው አለፈ። ብዙዎች ተቃጠሉ። የተረፍን በሩን ሰብረን ወደ ውጭ ሸሸን ሲል ይናገራል አደም። ከክፍሉ ሲወጡም የየመን ጸጥታ ኃይሎች የአደጋውን ቦታ ከበው ሰዎች እንዳይወጡ ማድረጋቸውን፣ ከዚያም ከአደጋው የተረፉትን በመኪና ወደ ተለያዩ ቦታዎች እንደወሰዷቸው ተናግረዋል። እሱን ጨምሮ ሌሎች ከ15 በላይ ሰዎችን የጸጥታ ኃይሎች ወስደዋቸው አደን ከተማ አካባቢ ጥሏቸው እንደሄዱም አደም ተናግረዋል። አደም አደጋው በደረሰበት ክፍል ቢያንስ ከ450 በላይ ሰዎች እንደሚሆኑ ገልጸው ከዛ ውስጥ በህይወት የተረፉት በጣም ጥቂቶች ናቸው ብለዋል። ገለታ ማሙሽ ሌላው በአደጋ ክፍል ውስጥ የነበረ ትውልድ ኢትዮጵያዊ ነው። እሱም ሁለት ቦምብ መወርወሩን ይናገራል።
ቦምቢ ቢዳን ለመደርበታል አርከረ ደቂቃም የከቶስቲፈቴ ቶስቲፈቴ ጊዜ የሚገዲ ዞን እንደሚናገራ
ሁለት ቦምብ ነው የተወረወረው። በእጁ ላይ አቆይቶ ሲወረውር እያየን ነበር። አጠገቤ ከኔ ጋር አራት ሰዎች ነበርን። በር ስር በተወረወረብን ቦምብ ቃጠሎ ደረሰብን እንጂ በሕይወት ተርፈናል። ከዚያ ወደ ሐኪም ቤት ወሰዱን። በኋላ ሁለት ሰዎች ሆነን ከሐኪም ቤት ወጣን ይላል ገለታ። ገለታ ቦምብ የተወረወረበት ክፍል ውስጥ ከ480 በላይ ሰዎች እንደነበሩ ገልጸው ከእነዚያም ከ400 በላይ አሁንም የት እንዳሉ የሚታወቅ የለም ሲል ተናግረዋል። የስደተኞች ተወካዩ አቶ ታጁ በአደጋው ስለሞቱ ሰዎች አሃዝ የመንግስት ኃላፊዎች ወደ ቦታው ስላላስጠጉን አሁንም የሞቱትን ሰዎች ቁጥር አናውቅም ብለዋል። የተባበሩት መንግስታት የፍልሰተኞች ጉዳይ አይኦኤም በበኩሉ በአደጋው ሕይወታቸው ያለፈውን ሰዎች ቁጥር እስካሁን አለማወቁን ገልጸዋል። የድርጅቱ የመን ቅርንጫፍ ቃል አቀባይ ኦሊቪያ ሄደን ድርጅታቸው ለተጎጂዎች የሚያደርገውን እርዳታ መቀጠሉን ለአሜሪካ ድምጽ ተናግረዋል። ቃል አቀባዩ ሞቶ የቀብር ስነ ስርዓታቸው ስላልተፈጸመው ኢትዮጵያውያን ፍልሰተኞች ድርጅታቸው የፍልሰተኞች ማህበረሰብ የሞቱ ወዳጅ ዘመዶቻቸውን በክብር እንዲቀብሩ ጥሪ ያቀርባል ሲል መልስ ሰጥተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ባለፈው ማክሰኞ ባወጣው መግለጫ በየመን ኢትዮጵያውያን ፍልሰተኞች ላይ ስለደረሰው አደጋ እንደሚመረምር መግለጹ የሚታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የፕሮግራም ማሳሰቢያ አለን። ለጥያቄው መልስ በአማራና በትግራይ ክልል ስላለው የፖለቲካ ሁኔታ ሐሳባቸውን እንዲያካፍሉንና ለጥያቄዎቻችሁ ምላሽ እንዲሰጡን ሁለት እንግዶች ጋብዘናል። እንግዶቻችን አምዶም ገብረስላሴ አረና ትግራይ ለሉዓላዊነት ለዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊና የትግራይ ክልል ጊዜያዊ አስተዳደር ምክትል የህዝብ ግንኙነት ኃላፊ ናቸው። አቶ ዩሱፍ ኢብራሂም የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር ናቸው። ለሁለቱ እንግዶች ያሏችሁን ጥያቄዎች እስከ መጋቢት 3 2013 ዓ.ም ተመረጥ በኢትዮጵያ ሰዓት አቆጣጠር እስከ ጧቱ 3 ሰዓት ድረስ በሚከተለው መልኩ ላኩልን። 202-205-9942 በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። 202-251-3555 ለዋትሳፕ ብቻ። horn@voanews.com በኢሜይል @voaamharik በፌስቡክ #voaamharik በትዊተር ገጻችን ተጠቅማችሁ ጥያቄዎቻችሁን ላኩልን። በተጨማሪም ስልክ ቁጥራችሁን ከላካችሁልን እኛ ደውለን ጥያቄዎቻችሁን እንቀበላለን። የአሜሪካ ድምጽ አድማጮች፣ የዜናና የተንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ሁለተኛው አጋማሽ ላይ ደርሰናል። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። @voaamharic የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። #voaamharic ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 202-251-3505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። የኤርትራ ወታደሮች በትግራይ ክልል ኢሮብ ወረዳ የሚገኙ 63 ሰላማዊ ሰዎችን መግደላቸውንና 58 ቤቶችን ማቃጠላቸውን ለኢሮብ ብሔረሰብ መብቶች መቆሙን የሚገልጸው ኢሮብ አድቮኬሲ አሶሲሽን የተባለው መንግስታዊ ያልሆነ ድርጅት አስታውቋል። ስማቸው እንዳይጠቀስ የጠየቁ አንድ የአካባቢው ነዋሪም የኤርትራ ወታደሮች የካቲት 16 2013 ዓመተ ምህረት በመስራቀ ትግራይ ዞን ወረዳ ሳእስስ አዳ እንባ በተባለ ቦታ ውስጥ 6 ሰላማዊያን ሰዎችን መግደላቸውን ለቪኦኤ ተናግረዋል። በዚሁ ወረዳ በርካታ የገበሬ ቤቶች በኤርትራ ወታደሮች መቃጠላቸውን የተመለከቱ መሆኑንም የአይን ምስክርነታቸውን የሰጡት እኚሁ ግለሰብ ገልጸዋል። የትግረኛ ክፍል ባልደረባችን ገብረ ገብረ መህድን የኢሮብ አድቮኬሲ ማህበር ሊቀመንበርና የአካባቢው ነዋሪዎች በማነጋገር የሚከተለውን ዘገባ አዘጋጅቷል። ደረጀ ደስታ ያቀርበዋል።
ቪኦኤ በስልክ ያነጋግራቸው የኢሮብ አድቮኬሲ ማህበር ሊቀመንበር አቶ ስዩም ዮሐንስ የኤርትራ ወታደሮች በኢሮብ ወረዳ ግድያና ጾታዊ ጥቃት ፈጽመዋል፣ ንብረት ዘርፈዋል፣ መኖሪያ ቤቶችንም አቃጥለዋል ይላሉ። በተለይም ከታህሳስ 28 እና 29 2013 ባሉት ሁለት ቀናት ውስጥ ወታደሮቹ አድርሰዋል ያሉትን ጥፋት እንደሚከተለው ይገልጹታል።
ከአባሎቻችን ያረጋገጥነው በግድያው 63 ሰዎች እንደሞቱ ነው። ቁጥሩ እስከ 70 ሊደርስ እንደሚችል ግን እንገምታለን። ምክንያቱም አብዛኞቹ ከተወሰዱ በኋላ ከሁለትና ሶስት ሳምንታት ወይንም ከአንድ ወር በኋላ ነው የሚነገረው ወይንም አስክሬናቸው የሚገኘው።
አቶ ስዩም በኢሮብ ባህል ስለ ጾታ መደፈር በግልጽ መናገር ከባድ በመሆኑ በቁጥር ለመግለጽ ቢከብድም ወንጀሉ ስለመፈጸሙ ግን እርግጠኞች ነን ይላሉ። መውሃንና ሃሮዛ በተባሉ ቀበሌዎች የሚልሻ ቤቶች ናቸው በሚል ሰበብ 58 ኤርትራ ወታደሮች መቃጠላቸውንም ሌሎች ወንጀሎች መፈጸማቸውንም ከስፍራው በደረሳቸው ሪፖርት ማረጋገጣቸውን አቶ ስዩም ተናግረዋል። ተፈጸመዋል ስላሉት ግድያና ሌሎች የሰብአዊ መብት በደሎች የክልሉን ጊዜያዊ አስተዳዳሪና ስራ አስፈጻሚ ዶክተር ሙሉ ነጋን በአካል አግኝተው የነገሯቸው መሆኑንም አቶ ስዩም ይናገራሉ።
የክልሉን ጊዜያዊ አስተዳደር ዶክተር ሙሉን በአካል አግኝቻቸው አንስቼባቸዋለሁ። ስለ ጉዳዩ በጣም ነው የሚሰማቸው፣ በጣም ነው የሚያዝኑት። ሀዘናቸውንም ገልጸውልኛል። ሁኔታውን ስገመግመው ግን ከሳቸው አቅም በላይ ነው።
ግድያና ቃጠሎ ተፈጽሞባቸዋል የተባሉት አለቴናና እንዳህሞሳን ጨምሮ የተለያዩ ቀበሌዎች መሆናቸውን ከተገደሉትም መካከል የእድሜ ባለጸጋዎች እንደሚገኙባቸው ገልጸው በብዛት ወጣት ወንዶችና እንዲሁም የተወሰኑ ሴቶች መሆናቸውን አብራርተዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት ሌላው የአካባቢው ነዋሪ በሚኖሩበት በምስራቅ ትግራይ ዞን ወረዳ ሳሳ ጻዕዳ እምባ ቀበሌ ኮማሱ ብሃ ልዩ ስሙ ውታፋ በተባለ ቦታ የካቲት 16 2013 ዓ.ም ላይ 6 ሰዎች በኤርትራ ወታደሮች የተረሸኑ መሆኑን ተናግረዋል። አንዳንዶቹ በተለይም ከሁመራ ተፈናቅለው የመጡና አዲግራት ላይ የተፈናቃዮችን እርዳታ ለማግኘት ሲሞክሩ ቆይተው ወደ ቤተሰቦቻቸው ሲመለሱ መንገድ ላይ መገደላቸውን ገልጸዋል። ነዋሪው በሰጡት ምስክርነት ውታፋ በተባለ በአንድ መንደር ውስጥ ብቻ የታጣቂ ሚሊሻ ቤቶች ናቸው በሚል ሰበብ በኤርትራ ወታደሮች ቤቶቻቸው የተቃጠሉባቸውን የ8 ገበሬዎች ስም ዘርዝረዋል። ታታይ ዝባን በተባለ ቦታም እንዲሁ የ13 ገበሬዎች ቤትን ጨምሮ የወንድሞቼ ቤተሰቦቼና የጎረቤቶቼ ቤቶች በሙሉ ተቃጥለዋል ብለዋል። የስጋ ዘመዶቹና አብሮ አደግ ጓደኞቹ የተገደሉበት መሆኑን የተናገረው ሌላው ወጣት ምሁር ደግሞ በምዕራብ ትግራይ ወረዳ ታታይ ቆራራ ማይ ጥምቀት በተባለ ቀበሌ ህዳር 8 2013 ዓ.ም ከ16 ዓመት ወጣት እስከ 80 ዓመት አዛውንት የሚደርሱ 30 ወንዶች በኤርትራ ወታደሮች መገደላቸውን ተናግረዋል። በአሁኑ ወቅት ተወልዶ ባደገበት አካባቢ የሚገኙ የኤርትራ ወታደሮች በነዋሪዎች ላይ ከፍተኛ በደል እየፈጸሙ መሆናቸውንም አስረድቷል። የአካባቢው ነዋሪ ወጣት እንደሚለው የኤርትራ ወታደሮች ያንን ሁሉ ግፍ ያደረሱት ውጊያ በሌለበት ምንም አይነት የትግራይ ሰራዊትም ሆነ ታጣቂ የሚሊሻ ኃይል በሌለበት ሁኔታ ውስጥ ነው።
ዝም ብለው ብቻ በየቤቱ እየገቡና መንገድ ላይ ያዩትን ሰላማዊ ሰው ሁሉ ነው የገደሉት። በዛች ህዳር 8 2013 ዓ.ም ዕለት 30 ሰዎችን ገድለዋል። ከነዚህ መካከል በወጉ የተቀበሩት 3 ብቻ ነበሩ። የተቀሩትን 27ቱን ግን በየተገደሉበት ቦታና ሜዳ ላይ ነው የተቀበሩት።
ወጣቱ እንደሚለው የኤርትራ ሰራዊት በአካባቢው ሰፍሮ እንደሚገኝና ወደዚያ አካባቢ ሲመጡ ይህ ለ3ኛ ጊዜ መሆኑን አስታውቋል። የሚሊሻዎች ንብረት ናቸው በሚል የአካባቢውን ከብት ማይጉ ተብሎ በሚጠራው ትምህርት ቤት ውስጥ አጉረው መያዛቸውን፣ ከነዚሁ በጎችና ፍየሎችን እያረዱ የሚቀለቡ መሆናቸውንም ነዋሪው ተናግሯል። በምስራቅ ትግራይ ዞን ተፈጽመዋል ስለተባሉት ግድያዎችና ተቃጥለዋል ስለተባሉ ቤቶች የተጠየቁት የዞኑ ዋና አስተዳዳሪ አቶ ኃይለስላሴ ተስፋይ የሚከተለውን ምላሽ ሰጥተዋል።
እኔ መረጃ ተሰባስቦ ከተደራጀና ከተተነተነ በኋላ ነው የምሰጠው እንጂ ያልተደራጀና ያልተተነተነ መረጃ አልሰጥም።
በሰሜን ምዕራብ ዞን ዋና አስተዳዳሪ በታታይ ቆሮራ ወረዳ ቀበሌ ማይ ጥምቀት ተፈጽሟል ስለሚባለው የግድያና ሌሎች ወንጀሎች መልስ ለማግኘት የተደረገው ሙከራ አልተሳካም። ይሁን እንጂ የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ በቅርቡ በተለይ ከቪኦኤ ጋር ባደረጉት ቃለ መጠይቅ በህዝቡ ላይ እየደረሰ ስላለው ውድመትና ጥቃት፣ በአጠቃላይ ስላለው የጸጥታና የደህንነት ሁኔታ እንዲህ ብለዋል።
የጸጥታና ደህንነት ጉዳይ ብዙ ስራ ያስፈልገዋል። ገና እየጀመርን ነው። እንደሚታወቀው ህዝባችን አይቶት የማያውቀው ከባድ አደጋ ደርሶበታል። የንብረት ውድመት፣ የሰው ህይወት መጥፋት፣ የወሲብ ወይም ጾታዊ ጥቃት፣ የተለያዩ ቀውሶች በመሰረተ ልማት ላይ ሳይቀር ውድመት ደርሰዋል። በግጭቱ ወይም ጦርነቱ ብዙ ውድመት ደርሰዋል። ከግለሰቦች ንብረት ጀምሮ እስከ ትልልቅ የህዝብ ንብረትና ድርጅቶች ላይ በተለያዩ ኃይሎች ስርቆትና ውድመት ተፈጽመዋል።
የኤርትራ ሰራዊት ከትግራይ እንዲወጣ እየቀረበ ስላለው ጥሪም የተጠየቁት ዶክተር ሙሉ ነጋ የሚከተለውን መልስ ሰጥተዋል።
እዚህ ግልጽ አቋም ይዘው ባይዘው ኤርትራ ጥራት ኮንስ እኔ ኃይል ግራችን ላይ እዚህ ላይ ግልጽ አቋም ነው ያለው። የኤርትራ ብቻ ሳይሆን ማንኛውም እዚህ ክልል ያለ ኃይል መውጣት አለበት። ይህን አካባቢ ሊቆጣጠሩ የሚገባው ኃይል የመከላከያ ኃይል ነው። የሆነ ኃይል ካለ መውጣት አለበት። ምንም ጥርጥር የለውም። ጊዜያዊ አስተዳደሩ ክልሉን እንዲያስተዳድር የተሰጠው ኃላፊነትና ስልጣንን እንዲረጋገጥለት ነው እየታገልን የምንገኘው።
የኢትዮጵያ መንግስት ትግራይ ውስጥ ተፈጽመዋል የተባሉትን የሰብአዊ መብት ጥሰቶች እንደሚመረምር የገለጸ ሲሆን በክልሉም ውስጥ የኤርትራ ወታደሮች ተሳትፈዋል መባሉን ግን የኢትዮጵያም ሆነ የኤርትራ መንግስት አስተባብለዋል።
ገብረንና ደረጀን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ኮቪድ-19 ዓለም አቀፍ ወረርሽኝ ተብሎ በዓለም የጤና ተቋም ከታወጀ አንድ ዓመት ሆነው። የአሜሪካ ድምጿ ሊኖርድ ሟዱ የዓለም የጤና ድርጅት ዲሬክተር ዶክተር ቴድሮስ አድሃኖምን ያለፈው አንድ ዓመት ኮቪድ-19ን በመከላከሉ ረገድ ምን ተሰራ፣ የክትባት ስርጭቱ ሂደት ምን ይመስላል በሚለው እና በሌሎች ተያያዥ ጉዳዮች ላይ አነጋግራቸው ነበር። ኤደን ገረመው እንደሚከተለው ታቀርበዋለች።
የዓለም የጤና ድርጅት በአውሮፓውያኑ መጋቢት 11 2020 ዓ.ም ኮቪድ-19 ዓለም አቀፍ ወረርሽኝ መሆኑን አስታውቋል። እንሆ አንድ ዓመት። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ባለፈው አንድ ዓመት ጊዜ ውስጥ በዋናነት ዓለም በሙሉ በማህበረሰብ ጤና ላይ አትኩሮቱን ማድረግ ያለበት መሆኑን ያመላከተና በተጨማሪም ፖለቲካና ሳይንስ ጎን ለጎን ተስማምተው መሄድ ያለባቸው መሆኑን ያመላከተ ሲሉ ገልጸውታል። በተለይም ይህን መሰል ችግር የተስተዋለው ባደጉት ሀገራቶች መሆኑን በመግለጽ በአፍሪካ የኮቪድ-19 ስርጭትና የተጠቂዎች ቁጥር ያነሰበትን ምክንያቶች ዘርዝረዋል።
I think the combination of many factors actually help. One, the population is young.
እንደሚመስለኝ በአፍሪካ የኮቪድ-19 ስርጭት ዝቅተኛ የሆነባቸው ምክንያቶች አሉ። የመጀመሪያው አፍሪካ የወጣቶች አህጉር መሆኗ ነው። ሁለተኛው ደግሞ የኮቪድ-19 ምላሽ ዝግጅት የተጀመረው ቀድሞ በመሆኑ ነው። እንደዚህ አይነቶች ድርጊቶች እጅግ አግዘዋል። ሌላው ሶስተኛው ነገር አህጉሪቱ ቀድማ መንቀሳቀስ የጀመረችው በሀገራት ደረጃ ሳይሆን በአህጉር ደረጃ ተቀናጅታ ነው። ይህም ይረዳል። አራተኛው አህጉራችን አፍሪካ በተደጋጋሚ በቢጫ ወባ፣ ማጅራት ገትር፣ ኮሌራ፣ ኢቦላን በመሳሰሉ ተላላፊ በሽታዎች መጠቃቷ ነው። ስለዚህ ይሄ ቅድመ ሕክምናና የማህበረሰብ ጤና ስርዓቱ ላይ የተሻለ ዝግጁነት እንዲኖር አድርጓል። ይሄ ደግሞ ምላሹን ያፋጥነዋል። እነዚህ አራት ነገሮች አፍሪካ ከሌሎች በተለየ እንድትዘጋጅ አድርጓታል።
በመላው አፍሪካ ያለውን የኮቪድ-19 ምላሽ አሰጣጥ ሂደትም ከዓለም አኳያ ሲታይ እጅግ መልካም የሚባል ነው ሲሉ ይገልጹታል።
I think the COVID response is going okay. The first wave was better for
እንደሚመስለኝ የኮቪድ-19 ምላሽ በጥሩ መልኩ እየሄደ ነው። በአፍሪካ የመጀመሪያው የቫይረሱ ስርጭት ቀለል ያለ ነበር። ከጥር ወር ወደዚህ ያለው ደግሞ ጠንከር ብሏል። ከዚያ ጋብ ካለ በኋላ ደግሞ አሁን ጭማሪ ያሳየ ነው። ከዚህ የምንረዳውና ትኩረት ልናደርግበት የሚገባው ነገር መሰረታዊ የማህበረሰብ ጤና ጥንቃቄዎች መቀጠል እንዳለባቸው ነው። ያፍና ያፍንጫ ጭንብል ማጥለቅ፣ አካላዊ ርቀት መጠበቅ፣ የእጅ ንጽህናን መጠበቅን መቀጠል ያስፈልጋል። ቁጥጥራችን መቀጠል አለበት። ቫይረሱ ያለበትን ማወቅና ማጥቃት አለብን። አሁን ላይ የሚያሰጋኝ ነገር ምንድን ነው? ከባድ ባይሆንም ቫይረሱ ጭማሪ ማሳየቱ ነው። ይህ በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃም ነው። በአፍሪካ ትንሽ መጨመር ከማሳየቱ ውጭ ያለው አያያዝ ተመሳሳይ ነው። ይህ እንግዲህ በብዙ መልኩ ሊተነተን ይችላል። አንዳንድ ሀገራት ቁጥጥር መደረግ አለበት እያሉ ነው። ቢሆንም ግን አዲሶቹ የኮቪድ ዝርያዎች ስላሉ መጠንቀቅ ይኖርባቸዋል።
የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ያለፈው አንድ ዓመት ስለ ኮቪድ-19 የምንገነዘብበት ጥንቃቄ ማድረግ፣ መከላከል፣ ማከምና ውጤታማ ክትባትን የማግኘት የመሳሰሉ ስራዎች የተሰሩበት መሆኑን በመጥቀስ ስኬታማ ሊባል የሚችል ስራ መሰራቱን ይገልጻሉ። ነገር ግን ክትባቱ ከተገኘ በኋላ ለዓለም ሀገራት በሙሉ በፍትሐዊነት እንዲዳረስ ማድረግ ላይ ፈተና መግጠሙን ነው የሚገልጹት።
And the two objectives were, one, to accelerate the development of products like vaccines, diagnostics and therapeutics.
የክትባት ክፍፍልን በተመለከተ ኮቫክስ ሁለት ዓላማዎችን ይዟል። የመጀመሪያው ክትባትን ምርመራንና ሕክምናን ማፋጠን ሲሆን ሁለተኛው ደግሞ ክትባቱ ፍትሃዊ በሆነ መንገድ እንዲከፋፈል ማድረግ ነው። እንደሚመስለኝ ምርመራን ሕክምናንና ክትባትን በተመለከተ የመጀመሪያው ተሳክቶልናል። ሁለተኛውና ፍትሃዊ የክትባት ክፍፍል ጋር ስንመጣ ነው ፈተና ያለው። አንዳንድ ባለጸጋ ሀገራት ሁሉም አይደሉም ክትባት መስጠት የጀመሩት በታሳስ አጋማሽ ነው። ነገር ግን ዝቅተኛ ገቢ ያላቸው እንደ ጋና ያሉ ሀገራት በየካቲት ማብቂያ ላይ ነው ክትባቱን ያገኙት። ስለዚህ የሶስት ወር ልዩነትና መዘግየት አለ ማለት ነው። ያ አንድ ችግር ነው። እንደ ዓለም የጤና ድርጅት ይሄ ነገር ትክክል አይደለም እያል እያሳሰብን ነው። ከዚህ ወረርሽኝ መውጣት የሚቻልበት ብቸኛው መንገድ ሁሉንም ሰው ከቫይረሱ መጠበቅ ሲቻል ነው። ስለዚህ የክትባት ስርጭት ፍትሃዊነት የሁላችንም ፍላጎት ነው፣ የሁሉም ሀገር ፍላጎት ነው።
ከዚህ በተጨማሪም ክትባቱ በመከፋፈል ባለበት በአሁኑ ሰዓት በዓለም ዙሪያ እጅግ ብዙ ሰዎች በክትባቱ ላይ ጥርጣሬና እምነት ማጣት እንዳለባቸው በጥናት መረጋገጡን ያነሱት ዶክተር ቴድሮስ ግንዛቤን ለመጨመር ሰፊ ስራ መሰራት እንዳለበትም ጠቁመዋል።
I mean there is vaccine hesitancy in many countries.
ክትባቱን በተመለከተ በአፍሪካ ብቻ ሳይሆን በብዙ ሀገራት ጥርጣሬ አለ። በአፍሪካ ክትባቱን ለመውሰድ ፈቃደኛ የሆኑት 70% የሚሆኑት ብቻ ናቸው። ስለዚህ ክትባቱን ለመውሰድ የማይፈልጉ ሰዎች ለምን እንደማይወስዱ ማወቅ አለብን። አብዛኛው መረጃ ከማጣትና የተሳሳተ መረጃ ከማግኘት ጋር የተያያዘ ነው። ስለዚህ ይህንን መወጣት አለብን።
የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በዓለም ዙሪያ በቀጣዩ ዓመት ጥንቃቄዎች መቀጠል እንዳለባቸው ያሳሰቡ ሲሆን በመላው ዓለም ክትባቱ በፍትሃዊነት ካልተከፋፈለም ወረርሽኙን ሙሉ ለሙሉ ልናጠፋው አንችልም ሲሉ ለባለጸጋ ሀገራት ጥሪ አቅርበዋል። ለሌናርድ ማዱ ቃለ መጠይቅ ኤደን ገረመው ከዋሽንግተን ዲሲ። ኤደንና ሊኖርድን እናመሰግናለን። አድማጮች ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በየመን የተከሰተው ሰብአዊ ቀውስ በዓለም ዙሪያ ካለው የከፋ ነው ተብሎ ይታመናል። በብዙ ሚሊዮኖች የሚቆጠሩ ልጆችን ያካተቱ 20 ሚሊዮን የሚሆኑ ሰዎች ረድኤት ያስፈልጋቸዋል ይላል የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ በተደረገ የለጋሾች ጉባኤ ሲናገሩ ሀገራቸው የበኩሏን አስተዋጽኦ ለማድረግ ቁርጠኛ መሆኗን ገልጸዋል።
ወደ 191 ሚሊዮን ዶላር የሚጠጋ ተጨማሪ ሰብአዊ ረድኤት ከዩናይትድ ስቴትስ እንደሚሰጥ ሳስታውቅ በደስታ ነው። በያዝነው 2021 ዓመተ ምህረት ያበረከትነው ገንዘብ ከ350 ሚሊዮን ዶላር በላይ ደርሷል። የመን ውስጥ ከስድስት ዓመታት በፊት ቀውሱ ከተጀመረበት ጊዜ አንስቶ ዩናይትድ ስቴትስ ለየመን ህዝብ ያቀረበችው እርዳታ ከ3.4 ቢሊዮን ዶላር በላይ ይሆናል።
ይህ ገንዘብ የዩናይትድ ስቴትስ አጋሮች ምግብን፣ ትምህርትን፣ መጠለያን፣ የጤና አገልግሎትን፣ ውሃንና የንጽህናና የደህንነት ጥበቃ እንዲሁም በተመጣጣኝ ምግብ እጦት ምክንያት የሚከሰቱ በሽታዎችን ለማስወገድና ለማከም የሚያስፈልጉ አቅርቦቶች እንዲያገኙ ይረዳል። በመሰረቱ የመን ያለው ሰብአዊ ቀውስ ሊቆም የሚችለው ጦርነቱ ሲያከትም ብቻ ነው። ዩናይትድ ስቴትስ ሰላም ለማምጣት ጥረቷን እያጠናከረች ያለችውም ለዚህ ነው ብለዋል ብሊንከን።
We are committed to putting the well-being of the Yemeni people at the forefront of our policy while continuing to put pressure on the leaders of Nasrallah.
በፖሊሲያችን ለየመን ህዝብ ደህንነት ቅድሚያ ለመስጠት ቆርጠን ተነስተናል። ሁቲዎች በሚል በሚታወቁት የአንሳላራላህ መሪዎች ላይ ጫና ማድረጉንም እንቀጥላለን። ሁቲዎች የጦርነቱን እድሜ ያራዘሙ ያሉትን ድንበር ዘለል ጥቃቶችንና ወታደራዊ ወረራዎችን እንዲያቆሙ ጥሪ እናደርጋለን። በተባበሩት መንግስታት ድርጅት የሚመራውን ሂደትና የድርጅቱ ልዩ ልዑክ ማርቲን ግራፊትስ ተኩስ እንዲቆም የሰብአዊ ተደራሽነት እንዲኖር እንዲሁም የሰላሙ ንግግር እንዲቀጥል የሚያደርጉትን ጥረት እንደግፋለን።
የዩናይትድ ስቴትስ ልዩ የየመን ልዑክ ቲም ሊንደርኪንግ የሳውዲ አረቢያና የየመን መንግስታት በየመን ለሚካሄደው ግጭት መፍትሄ ለማግኘት ቁርጠኞች ናቸው ብለዋል። አሁን ሁቲዎችም ተመሳሳይ ቁርጠኝነት ማሳየት ይኖርባቸዋል። ሁቲዎች ማሪብ በተባለችው በሚሊዮኖች የሚቆጠሩ በአገር ውስጥ የተፈናቀሉ ሰዎች በተጠለሉባት ከተማ ላይ የሚያደርሱትን ቀጣይ ጥቃት አቁመው ወደ ሰላም የሚያመራ ገንቢ ጥረት እንዲያደርጉ ዩናይትድ ስቴትስ ጥሪ ታቀርባለች ይላል ርዕሰ አንቀጹ። የሰላሙ ንግግር በአፋጣኝ ቀጥሎ በየመን የሚካሄደውን ግጭት እንዲያቆም ተስፋ እናደርጋለን ብለዋል አንቶኒ ብሊንከን። የተረጋጋች የበለጸገች ዜጎቿ መልሶ ለመቋቋም የሚችሉባት እንዲሁም የተሻለ መጻኢ ዕድል ያላት የመን እንድትኖር ግፊት የሚደረግበት ጊዜ አሁን ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ማከላቸውን የዛሬው ርዕሰ አንቀጽ ጠቅሶ ሐተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም።